በሁለቱም አገሮች መካከል በተለይ በሁለቱም ህዝቦች መካከል ሰላም መውረዱ የሚደገፍ ነው። ግን ደግሞ ይህ ሰላም ለምን እንደፈረሰ መጀመሪያ ላይ መታወቅ ያለበት ይመስለኛል። ሴንስለስ ጦርነት ነበር ይባላል። በእርግጥ ነው ግን ይሄ ጦርነት ማን ነው የጀመረው የሚለው ነገር ራሱ ሻዕቢያ መሆኑ እስካሁን ድረስ አልተነገረም። እንዲያውም ይቅርታ የሰማሁት በኢትዮጵያ በኩል በዶክተር አብይ እንጂ በኢሳያስ በኩል ይቅርታ አልጠየቀም። ይሄ ሌላ ነገር ሆኖ እኛ እንደ ፖለቲከኞች ባለድርሻ በመሆናችን የሚያገቡን ብዙ ነገሮች አሉ። ይሄ ሰላም መውረዱ ጥሩ ሆኖ ግን ለዚህ ሰላም መደፍረስ ምክንያት ሆኖ ወይ ተፈጽሟል የሚለው ነገር ግን መዳከሱ ጠቃሚ ይመስለኛል። እንግዲህ ይሄ ጦርነት የተቀሰቀሰው በሻዕቢያ ፍቃድ ሲሆን ሰው ያደረገው የድንበር ጉዳይ ነው እና አሁን የድንበር ጉዳይ ተፈጽሟልን በተለይ በኢትዮጵያ በኩል ይሄ አይደለም ስምነት ተግባራዊ እናደርጋለን ሲሉ የኢትዮጵያ ግዛትን የኢትዮጵያ ዜጎችን ወደ ኤርትራ አሳልፎ የመስጠት ጉዳይ ነበርና ይሄ ነገር በግልጽ ተፈጽሟልን ህዝቦች ናቸው ይሄ መፍጠት ያለባቸው ወይስ እንዴት ነው የሚሆነው የሚለው ገና ያልተመለሰ ነገር አለ። ሁለተኛው መሰረታዊ ደግሞ ኢትዮጵያ አሁንም የተባለው የባህር በር ተቀምጫለች ነው የተባለው። ይሄ ካሁን በፊትም ከ27 አመት በፊትም በኢሳያስ የታወጀ ነበር። ግን ኢትዮጵያ የምታገኘው ከዚህ የባህር ጥቅም በአቶ ኢሳያስ ፍቃድ ነው ወይስ አስገዳጅ ዓለም አቀፍ ውል ስምምነት ኑሮ ነው ይሄ መሆን ያለበት? ምክንያቱም ይሄ ከሆነ ሌላ ጊዜ ደግሞ ሲፈልጉ የባህር በሩን ሊዘጉ ይችላሉ፣ እዛ ያለውን ኢትዮጵያ ሀብት ሊወስዱ ይችላሉ። ስለዚህ በዚህ ረገድ ያለው ስምምነትም የምናውቀው ነገር የለም። በእኛ አስተያየት ኢትዮጵያ የባህር በር ያስፈልጋታል የሚል እምነት ስላለን ይሄም ያስቋጭ ያላለቀ ነገር ነው። ሌላው ሶስተኛው ነገር በዚህ አካባቢ በጂኦፖለቲካው ውስብስብ አለ። ስምምነቱ የኢትዮጵያን ጥቅም ያስከበረ መሆኑ በማረጋገጥ እንዲቋጭ ፍላጎታችን ስለሆነ ይሄን እንፈልጋለን። እንግዲህ አቶ ኢሳያስ የፈለጉት ያገኙ ይመስላሉ። ላጠፉት ጥፋትም ይቅርታ ሳይል ነው ይሄ ነገር ያገኙት። የድሮዎች የኢኮኖሚ ጥቅሞችም ሊያገኙ ነው። ተገለውት የነበረው የአፍሪካ ህብረት በአለምም በኢጋድም የሁሉ ያገኛሉ። የእሳቸው ግልጽ ነው፣ ብዙም ታጥፈዋል። ኢትዮጵያ ምን አተረፈች የሚለው ግን ገና ማየት ያለብን መመርመር ያለብን የኢትዮጵያን ህዝብ የኢትዮጵያን ፖለቲካ ፓርቲዎች ባለድርሻዎች አጉልሎ ይሄ ስምነት ከተካሄደ ተመልሰን ችግር ውስጥ እንዳንገባ ነው ያሳስበኛል። አሁንም ይሄ ጉዳይ ግልጽ ባለድርሻ አካላት ሁሉ አውቀውትና ይሁን ተሰጥቶት መካሄድ ያለበት መሆን ያለበት ይመስለኛል። እንደዚህ ነው የኔ እይታ። አመሰግናለሁ።
በነገራችን ላይ ያኔ ስምምነቶች ሲደረጉ የወረረችው ኤርትራ ስለነበረች የምትከፍለው ካሳ እንዳለም የተቀመጠ ነገር ያለ ይመስለኛል። የድንበር ጉዳይ አለ። ባድመ ልትሄድ ነው ልትቀር ነው? አዴሮ በሁለት ቦታ ሊከፈል ነው አይከፈልም? እሱንም ሁሉ አብረን እያየን እንግዲህ ዶክተር መሐረዳይ
አመሰግናለሁ። እንግዲህ ከዚህ ስምምነቱ ለነገሩ ዝርዝሩ ብዙ ያገኘነው ነገር ስለሌለ ኢትዮጵያ ምን አገኘች ምን አጣች፣ ኤርትራ ምን አገኘች ምን አጣች ለመወሰን ትንሽ አስቸጋሪ ነው የሚመስለኝ። በቂ መረጃ ያለ አይመስልም። ነገር ግን ይሄ ግንኙነት በመንግስታትና ድርጅቶች መካከል ያለው እና ሊፈጠር የታሰበው ግንኙነት በጎ ነው። ለሁለቱም ሀገሮች ለሁለቱም ህዝቦች ጠቃሚ ነገር ነው ይሄ ጉዳይ። ነገር ግን ይሄ ኤርትራ ጉዳይ ትንሽ ከታሪካችንም አንጻር ነገር ያሰሉበትን ያግዙኝ ይሆናል። ቀደም ብሎ የነበሩ መሪዎቻችን በኤርትራ ጉዳይ ኮንሲስተንትሊ ስህተት ሲሰራ ነው የመጣው። አቶ ምኒልክ በውጫሌ ውልም ሆነ ከአድዋ ጦርነት በኋላ ኤርትራን በተመለከተ የሰሩት ስህተት እንደነበረ የታሪክ ዘጋቢዎች ያስቀምጣሉ። አቶ ኃይለ ሥላሴም በዘመናቸው ፌዴሬሽንን ተጣድፈው በማፍረሳቸው ስህተት እንደሰሩ ነው ታሪክ የሚዘግበው። በደርግ ዘመንም እንደዚሁ በተለይ በምስራቅ የጦር ግንባር ድል ካገኘ በኋላ ደርግ በምስራቅ የተገኘው ድል በሰሜን ይደገማል ብሎ በጦርነት ለመፍታት ሙሉ ኃይሉን እዛ ላይ ተረባርቦና ተጣድፎ እንደወደቀ ነው የምናውቀው። ኢህአዴግም ሪፈረንደሙን አደራጅቶ የድንበርና ሌሎች ጉዳዮች በቂ ትኩረትና በቂ ውይይት ሳይደረግባቸው ኤርትራን እንደ ሀገር አውቀናል ብሎ ኢህአዴግም ተጣጥፎ የሰራው ስህተት አለ። ስለዚህ አሁንም በዚህ ከዶክተር አብይ ጊዜ ተመሳሳይ ስህተት እንዳይሰራ ያሰጋል። ግንኙነቱ በመርህ ደረጃ ጥሩ ሆኖ ግን እየተሰሩ ያሉ ነገሮች በአግባቡ ታስቦባቸው መብትና ግዴታችን የሌላው ግንኙነታችን ድንበራችን በአግባቡ ታውቆ እንደ ሁለት መንግስታትና እንደ ሁለት ሀገር ዜጎች እንዲሆን ትገቡም ሲሄጡም አገር ውስጥ እንዲሰሩ እነዚህ ነገሮች ሊመቻቹ ይገባል። ይሄ ሁኔታ ሳይመቻች ተጣብተን በሁለቱም መሪዎች መካከል ያለው ወዳጅነት የሚመስል ልዩ ፍቅር አማኖን ነገሮችን በአግባቡ ሳናስተካክል ግንኙነቱ ከቀጠለ ቀደም ብሎ መንግስታት የሰሩ ስህተት እንዳንደግም ተጋለሁ። የአልጀር ስምምነት ሲፈረም ሁለት ኮሚሽኖች ነው የተቋቋሙ። የድንበር ኮሚሽንና የካሳ ኮሚሽን የሚባሉ። የካሳ ኮሚሽኑ ጦርነቱ ኤርትራ እንደጀመረችው አረጋግጦ ከፍተኛ ውድመትም ያደረሰችው ኤርትራ እንደሆነች በኢትዮጵያ በኩል በእርግጥ ውድመት አድርሷል የኢትዮጵያ መንግስትም ተብሏል። ዞሮ ዞሮ ግን የሁለቱም ውድመት አመዛዝኖ ኤርትራ ለኢትዮጵያ 10 ሚሊዮን ዶላር ካሳ ልትከፍል ይገባል ተብሎ ተወስኗል። አሁን ግን ከዛ ተለቅሞ የድንበር ጉዳያ ብቻ ነው የተስማሙባት እንጂ ያቺ ነገር አልተነሳችም ቀርታለች። ምናልባት ይሄ ችኮላችን ያመጣው ነገር ነው ወይስ ሆነ ብሎ የካሳውን ጉዳይ ሊተውት ፈልገው ነው ለእኔ ግልጽ አይደለም። ዞሮ ዞሮ ግን እንደዚህ አይነት ነገሮች አሉና ይሄ አገር ውስጥ የምናረገው ነገር ብንቸኩልም ልናስተካክለው እንችላለን። ቀላል ነው፣ የውስጣችን ጉዳይ ነው። በሁለት ሀገሮች መካከል የሚደረግ ግንኙነት ግን ቸኩለን ስንገባበት ኋላ ብቻችን ልናፈርሰው የማንችልበት ሁኔታ ነው የሚፈጠረው እና እዚህ ላይ ጥንቃቄ የሚያስፈልግ ይመስለኛል። አመሰግናለሁ።
እሺ፣ አቶ ልደቱ።
አመሰግናለሁ። ዋናው ነገር አሁን ቅድም ያነሳችሁት ጥያቄ የኢትዮጵያ ጥቅም ምንድን ነው የሚለው ላይ ለእኔ ትልልቆቹ ጥቅሞች ሁለት ጥቅሞች ናቸው። አንደኛ ሰላም ነው። ሰላም ማለት ለዲሞክራሲም ለልማትም መሰረት ነው። ሁለተኛ አጠቃላይ የአካባቢውን ሰላም የሚቀይር ጉዳይ ነው የኢትዮጵያና የኤርትራ ግንኙነት። ስለዚህ እንደ ኢትዮጵያ ትልቁ ጥቅማችን ሰላም ማግኘት ነው አንዱ። ሁለተኛው በመጥፎ የታሪክ አጋጣሚ ብንለያይም የኢትዮጵያና የኤርትራ ህዝቦች ቋንቋ የምንጋራ፣ ባህል የምንጋራ፣ ሃይማኖት የምንጋራ፣ አጠቃላይ ስነ ልቦና የምንጋራ አንድ ህዝብ ነው። ስለዚህ ወደ አንድነት የሚያመራ ግንኙነት ውስጥ መግባታችን ራሱ ትልቅ ጥቅም ነው፣ ትልቅ ዋጋ ያለው ነው። ስለዚህ ከጥቅም አንጻር እነዚህን ነገሮች አጉልተን ማየት ያለብን ይመስለኛል። ወረራውን ማን ጀመረው፣ ማን ነው ይቅርታ መጠየቅ ያለበት፣ ማን ይካስ የሚለው ጉዳይ ቁም ነገር አይደለም ባልልም ትልቅ ዋጋ ግን የሚሰጠው ጉዳይ አይመስለኝም። አሁን ከጠቀስኳቸው ሁለት ጥቅሞች አንጻር ትልቁ ነገር ይሄ ያለ አግባብ በስርዓቶች ስህተት በቡድኖች ስህተትና ኤጎ የተከፋፈለው ህዝብ እንዴት በሂደት ወደ ጤናማ አንድነት ይምጣ፣ በዚህም ምክንያት አካባቢያችን ላይ እንዴት ዘላቂና አስተማማኝ ሰላም ይምጣ የሚለው ጉዳይ ነው። እና ዋናው ትኩረታችን መሆን ያለበት እዚህ ላይ ይመስለኛል። እኔ በዚህ ፍጥነት እዚህ ደረጃ ይደርሳል ብዬ አልገመትኩም። ይሄ ነገር ወደ ተሻለና ወደ ጠራ ግንኙነት እንዲገባ መደገፍ ፈቃድ ነው ብዬ አምናለሁ። ነገር ግን ሁለቱም ወንድሞች አሁን የተናገሩት ነገር ደግሞ ቦታ የማይሰጠው ነገር ነው ማለት ደግሞ አይቻልም። ዋናው ቁም ነገር ምንድን ነው? በዚህ ሂደት ውስጥ እንደገና ስንገባ ያለፉት ስርዓቶች የፈጸሙትን ስህተት ላለመድገም ምን ያህል ተዘጋጅተናል የሚለው ቁልፍ ጥያቄ ነው። አፄ ኃይለ ሥላሴ በስሜት ፌዴሬሽኑን አፍርሰው ወደዛ አይነት እንቅስቃሴ በመግባታቸው ለ30 ዓመት ጦርነት ዳርገውናል። ብዙ ትውልድ አልቋል። ኢህአዴግ ስልጣን ሲይዝ ሪፈረንደም ሲካሄድ እና ሁለቱ ሀገሮች እንደገና በመጥፎ የታሪክ አጋጣሚ ሲለያዩ መለያየቱ መፋታቱ ህግና ስርዓትን ተከትሎ ባለመፈጠሩ የባድመ ጦርነት መጥቷል። በብዙ አስር ሺዎች የሚቆጠሩ ወገኖቻችንን ልጆቻችንን አጥተናል። ስለዚህ ይሄ ስህተት ወደፊት መደገም የለበትም በጭራሽ። ጥናት ያስፈልጋል፣ የባለሙያ ተሳትፎ ያስፈልጋል፣ የህዝብ ውይይትና እምነት በዚህ ሂደት ውስጥ ያስፈልጋል። ዝም ብሎ በስሜት የሚሆን ነገር አይደለም። ሁሉ ነገር ህግና ስርዓት ግልጽነትን ይዞ ይፈጸም የሚለው መልእክት ግን አስፈላጊና ወቅታዊ ይመስለኝ።
ከዚህ ጋር ተያይዞ ግን በአሁኑ ጊዜ በጠቅላይ ሚኒስትር ዶክተር አብይ አህመድ አመራር ስለ ፍቅርና ስለ ሰላም ስለ አንድነት በሰፊው ይነገራል። በሌላ በኩል ደግሞ እንግዲህ እንደምንሰማው የኦሮሞ ነጻነት ግንባር ዋናው መሰረቱ ኤርትራ አርጎ ነው እንግዲህ በኢትዮጵያ ላይ እንቅስቃሴ የሚያካሄደው። አሁን በኦሮሚያ አካባቢ ውጊያ እያካሄደ ነው፣ የራሱንም ባንዲራዎች እየተከለ ነው የሚል አነጋገር አለና በአንድ በኩል በኤርትራና በኢትዮጵያ መካከል ሰላም እየተደረገ፣ በሌላ በኩል ደግሞ የኦሮሞ ነጻነት ግንባር መሰረቱ እዛ አርጎ ኢትዮጵያ ውስጥ ማለት ኦሮሚያ አካባቢ የሚያካሄደው እንቅስቃሴ ያለና ይህን እንዴት ታይታላችሁ አቶ ገብሩ አስራት?
በኢትዮጵያ ውስጥ አሁን ያለው ሁኔታ እኔ አሁንም ያሳስበኛል። ምንድነው የሚያሳስበኝ? እንግዲህ የሰላም ጥሪ ተደርጎ የተለያዩ ኃይሎች ውጭም የነበሩ ኃይሎች በትግልም ሲሳተፉ የነበሩ ኃይሎች አገር ውስጥ ገብተው ትግላቸውን በሰላማዊና ህጋዊ መንገድ እንዳካሄዱ ጥሪ ቀርቧል። ይሄ ከተደረገ በኋላ ግን የትኛው ድርጅት ይሄን ነገር ተቀብሎ በሂደቱ ላይ ለመቀጠል ተስማምቷል፣ የትኛውስ አልተቀበለውም የሚለው ግን እስካሁን ድረስ አልታወቀም። እንግዲህ አንዳንዶቹ እንደ ኦሮሞ ዲሞክራሲያዊ ግንባር፣ ሳንድ እና ሌሎችም እንደዚህ የመሰሉ ድርጅት የተሰማ ውሳኔ አለ። ግንቦት ሰባትም ግን ደግሞ ገና ይሄን ጥሪ ተቀብሎ በይፋ ገልጸው ያልገቡም እንዳለ ገነዘባለሁ። አሁን የኦነግ ኦሮሚያ ውስጥ መንቀሳቀስ ያለውን የፖለቲካ ሁኔታ አመላክተዋል የሚል አሳሳለኝ እና በትጥቅ ትግል ባይሄድም ከተማ ውስጥም ተብሎ ውሏል የኦነግ ሰንደቅ ዓላማ። ስለዚህ የሚያስፈልገው ይህን ድርጅት የተለያዩ ጥያቄዎች ይኖሩታል። ይህን ወደ ሰላም የማምጣቱ ጉዳይ፣ የመመለሱ ጉዳይ አሁንም ጥረቱ አስፈላጊ ነው። በሻዕቢያ በኩል ይህን ነገር ምን እያደረገ ነው? ምክንያቱም እንዳልሽው መሰረቱ እዛ ነበር፣ ሌላም አካባቢ ነበርና ስምምነት ሲደረግ እንግዲህ የውክልና ጦርነት የሚባል ነገር አለ፣ ፕሮክሲ ወር የሚባል ነገር አለ። ይሄ ጉዳይ አሁን በተደረገው ውልስ ይሄን ነገር ተፈጻሚ የሚለው ነገርም ቅድም ስናነሳው ከነበረው ጉዳይ ነገሩ ጥንቃቄ ያስፈልገዋል። በተለይ እኔ ቅድም አቶ ልደቱ ያነሳው ነገር አለ። አስመራ ህዝብ፣ የኤርትራ ህዝብ እንዲሁ በነቂስ ወጥቶ ሰላምን መደገፉ ጥሩ ነው፣ መልካም ነው። ግን የሚወስነው ይህ ህዝብ አይደለም። ይህ ህዝብ የሚወስነው እንዲያውም ከኢትዮጵያ ጋር አይለይም ነበር፣ አንድ ሀገር ይሆን ነበር። ይሄ ህዝብ ይወስነው፣ የኢትዮጵያ ህዝብ ይወስነው እንዲሁ አንድ ቢሆን ነበር የሚል አስተያየት አለኝ። ግን የሚወስነው የአካባቢው ትልቅ ኃይል ለመሆን የሚፈልገው ሻዕቢያ ነው። ይሄ የውክልና ጦርነትም ይሄ ሌሎችን ድርጅቶች ተጠቅሞ ኢትዮጵያ የማስተራመስ ጉዳይስ በዚህ ሁሉ እንዴት ተካቷል የሚለው መናገር አለበት። ግን ዋናው ነገር የኦነግ ጉዳይ ሲነሳ መታሰተልበት አገር ውስጥ ያለው ፖለቲካ ሁኔታ ማለት ጥያቄዎችን ያስተናግዳል ወይ፣ አሁን ለማስተናገድ ዝግጁ ነው ወይ፣ ኦነግ ብቻ ሳይሆን ሌሎችን የፖለቲካ ኃይሎች ይስተናግዳሉ ወይ የሚለው ነገር ከታየ በዛ የሚመለስ ይመስለኛል።
ዶክተር መሐሪ በዚህ ጉዳይ
እንግዲህ እስካሁን ድረስ ኦነግ በዚህ በምዕራብ ኦሮሚያ አካባቢ እንቅስቃሴ እያደረገ የተለያዩ ወረዳዎችን እየተቆጣጠረ የራሱ ባንዲራ እና የራሱ አስተዳደር እየመሰረተ ነው የሚል በተለያዩ የዜና ማሰራጫዎች ይገለጽ ነበር። በቅርቡ አቶ ለማ የኢትዮጵያ ኦሮሚያ ስብሰባ በተካሄደበት ሁኔታ ከሞላ ጎደል በዚህ መልኩ ያቀረቡት ይመስለኛል። በእርግጥ አሁን ኦነግ እያካሄደ ያለው እንቅስቃሴ ከስምምነቱ በፊት የሻዕቢያ ድጋፍ ነበረው፣ ከስምምነቱ በኋላ ግን ድጋፉን እየቀጠለ ነው ወይ ሻዕቢያ የሚለው በሂደት የምናየው ነገር ነው የሚመስለኝ። ግን ከኦነግ አንጻር እኔ የምገምተው የተወሰነ ቦታ ከያዘ የተወሰነ ተዋጊ ኃይል እንዳለው ለማሳየት ከሞከረ የመደራደር አቅሜ ከፍ ይላል የሚል ነገር እና የሚል ስሜት እንዲያውም እንደ ሌሎቹ ድርጅቶች ከመንግስት ጋር ቁጭ ከምል በሶስተኛ ወገን በኩል ምናልባት ኤርትራም ሶስተኛ ወገን ሆኖ ሊያደራድር እድል ሊኖር ይችላል፣ በሶስተኛ በኩል ተደራድሬ ሰራዊትን የኢትዮጵያ መከላከያ ሰራዊት ውስጥ ለማስገባት በቁጥጥር ስር አድርጌው በነበረ ግዛትም አካባቢ የነበረኝ ይዞታ ግምት ውስጥ የሚገባበት ሁኔታ ይኖራል ብሎ ከሚነሳ ስሜት የሆነ ጊዜ ለራሴ ነው ለነገሩ የማሰላክለው። እንደዛው ነው የምገምተው እንጂ አሁን የመሰለውን አላማ የማራመድ በነፃ የመንቀሳቀስ እድል ተሰጥቷል ተብሏል። በዚህም ጥሪ መሰረት የተለያዩ ኦሮሞ ማህበረሰብ ወክላለን የሚል ኃይሎች ኦሮሞ ገብቷል።
አሶልደቱ
እኔ ትንሽ ይሄን ጉዳይ ለየት ባለ መልኩ ነው የማየው። አንደኛ የማልጠብቀው አይደለም። ለምንድን ነው የማልጠብቀው? የኢትዮጵያን የፖለቲካ ችግር እንደዚህ አቃለን የምናየው አይመስለኝም። በሶስት ወር እንቅስቃሴ ወይም ሶስት ወር ለአንድነት ለሰላም ለፍቅር ስላወራን የኢትዮጵያ የፖለቲካ ችግር በምን ይጠፋል ብዬ አልጠብቅም። ጥሩ ጅምር ነው ይሄ። ይሄ መባል አለበት ያልነበረን ነገር ነው። ግን ችግራችንን ጠራርጎ ያጠፋልናል ብዬ ስለማልጠብቅ አሁን የማየው ነገር ብዙ አስደንቀኝ። አንድ ሁለተኛ ችግሩ እየተፈጠረ ያለው ኦሮሚያ ብቻም አይመስለኝም። መገለጫዎቹ የተለያዩ ይሁኑ እንጂ በዚህ አሁን በተፈጠረው የለውጥ ስሜት ውስጥ ትንሽ የሻከረ ስሜት ያላቸው የህብረተሰብ ክፍሎች ሁሉም አካባቢዎች አሉ። ኦሮሚያ አካባቢ እና ደቡብ አካባቢ አዲስ የጠቅላይነት አስተሳሰብና ሁኔታ እየመጣብን ነው፣ ወደ ቀድሞ ሁኔታ ሊመልሰን የሚል ስጋት ያለባቸው ህብረተሰቦች እንዳሉ እያየሁ፣ አማራ አካባቢ ደግሞ ስንሄድ አዲስ የሆነ የብሔርተኝነት አስተሳሰብ ጥንተኛ በሆነ መልኩ እየመጣ እንደሆነ እያየን ነው። ብሎ ያልነበረ እንግዲህ ብዙት የፈጠረው ሊሆን ይችላል። ግን ከዚህ በኋላ የነገር ተጠናክሮ የሚቀጥል ከሆነ ራሱን ችሎ አንድ ችግር መሆኑ የሚቀር አይመስለኝም። ትግራይ አካባቢ ደግሞ ከሄድን የተገላይነት፣ የተጠቂነት፣ የተሸናፊነት ስሜት የተፈጠረባቸው ደግሞ ወገኖች አሉ። ይሄ ሁሉ እንግዲህ ምንድነው በአንድ በኩል ኢህአዴግ ውስጥ ራሱ የጠራ የአመለካከት አንድነት ገና አልተፈጠረም። እዛ ውስጥ አንድነት ሳይፈጠር ነው የሀገር አንድነት እየተሞከረ ያለ። ስለዚህ አንዱ ችግር የተፈጠረው ኢህአዴግ ውስጥ የጋራ አስተሳሰብ ላይ ሳይደረስ መቅረቱ ችግሩ ወደ ህዝቡም እየመጣ ይመስለኛል። ይሄ እየተፈጠረ ያለውን ችግር የምናይበት አይን የተለየ መሆን አለበት ብዬ አምናለሁ። እንደ ጸረ ሰላም እንደ ጸረ ለውጥ ፈርጀን አሁንም ይሄን አስተሳሰብ ለመደፈቅና ለማጥቃት ካሰብን ያለፈውን ችግር ነው መልሰን የምናመጣ የሚል ስጋት አለኝ። ወደ መድረክ እየመጡ መገናኛ ብዙሃንም እየጋበዟቸው መድረክን እየተፈጠረ ውይይት፣ ግልጽ የሆነ ውይይት መካሄድ አለ። ከዛ ውይይት በመነጨ ነው ስምምነት ላይ መድረስ ያለብን እንጂ ችግሮች እንደሌሉ አድርገን መፍጠር ራሱ ችግር ነው የሚሆነው። የተለየውን ሀሳብ ልንፈራ አይገባም። ለምን በዚህ ወቅት ሰዎች ቅሬታ አላቸው ማለት የለብን ብያም ነው።
አዎ እንግዲህ አቶ ልደቱ አሁን በጣም ጠቃሚ የሆኑ ነጥቦችን አንስተዋል። ይሄ በጥያቄ መልክ ላቀርበው ያሰብኩት ነበርና ጀምረውታል። እንደተባለው ነው እንግዲህ ሙሉ በሙሉ ሰላም የለም። በእርግጥ አንዳንድ ሰዎች ጠቅላይ ሚኒስትር አብይ ከመጡ በኋላ ሰላም ሆኗል፣ ሁሉ ነገር ተለውጧል የሚሉት አለ። በተጨባጭ ስናየው ግን ባህር ዳር እንኳን የሆነ ብጥብጥ ነበረ። ከዛም ጋር ተያይዞ ዋናው እንግዲህ የተንጸባረቀው የሚመስለኝ አቶ ልደቱ ያነሱት አሁን አንደኛ ኢህአዴግ በትክክል የትኛው ነው አቋሙ፣ የስልጣን ልውውጥ እንዴት ነው የተካሄደው የሚለው፣ በአጠቃላይ ደግሞ ማንን ጠላት ማንን ወዳጅ አድርጎ እንደሚያይ ግልጽ የሆነ ነገር የለም። ይሄ ራሱ ለዶክተር አብይ ድጋፍ ተብሎ በነበረው ሰላማዊ ሰልፍ ብዙ ነገር ተንጸባርቋል። በመሰረቱ የድጋፍ ብቻ ሳይሆን እንደውም ይሄ ተቃውሞ አይነት የተለወጠበት ሁኔታ ነው የነበረው። አቶ ልደቱ እንዳነሱት በአማራ ክልል ለምሳሌ የአማራ ክልል መሪዎች ሳይቀሩ የአማራ ሕዝብ ለሚጠላው እንዲህ ነው፣ ለሚወደው እንዲህ ነው፣ ቁጣ ያዘለ ለውጭ ጠላት የሚያስተላልፉት መልእክት የሚመስል ነው የነበረው። ጠቅላይ ሚኒስትር አብይ ራሳቸው ወጣቶች ጸጉረ ልውጥን ተከታተሉ የሚል አነጋገር ሰንዝረዋል። እንግዲህ በዛ ስሜት ሊደግፋቸው የተነሳውን ሕዝብ ሊደግፋቸው የተነሳውን ወጣት በአንዳንድ ቦታዎች ጸጉረ ልውጥን ተከታተሉ የሚሉ ላንስተዋል። እንግዲህ ጸጉረ ልውጥ የሚለው ቃል በደርግ ጊዜ የኖርን ሰዎች ምን አይነት አንደምታ እንደነበረው ጠንቅቀን እናውቃለን። በጸጉረ ልውጥ ስም ብዙ ሰዎች ታስረዋል፣ ተገድለዋል። ደግሞ ወጣቶችን ለይቶ አንድ ህብረተሰብ ክፍልን ለይቶ ተከታተሉ ማለት የፖሊሶች ስራ የጸጥታ ኃይሎች ስራ ምን ሊሆን ነው? እና አብሮ እንግዲህ ይህንን እያየን መልስ እንዲሰጥበት ነው። አሁን ወደ አቶ ገብሩ አስራት እመለሳለሁ።
እንግዲህ መጀመሪያ ያለብኝ ቅድም ከተጀመረው እንግዲህ አቋርጬው ነበር፣ እሱን እቀጥላለሁ። እንግዲህ ኢትዮጵያ ላለፉት 3 ዓመታት በቀውስ ስትታመስ ቆይታለች። ከዛ በኋላ ዶክተር አብይ ወደ ስልጣን ከመጡ በኋላ ሁኔታዎች ትንሽ ጋፕ ብለው ነበር። ያም ሆነ ግን አሁንም እናሳስቡ ብዙ ነገሮች ይታያሉ። ብዙ ነገሮች እንግዲህ 3ቱን ብቻ ልጥቀስ። አንድ፣ ኢህአዴግ ውስጥ አንድነት የለም። እንደ ፓርቲ አንድ ሆኖ እየሄደ አይደለም ያለው። በአሁኑ ጊዜ ህወሓት የራሱ አካሄድ አለው። አቤታዊ ዲሞክራሲን ነው የማስከተለው። ስለዚህ አሁን ዶክተር አብይ እየሄድበት ያለው መንገድ ይችል አላምንበትም ብሎ በይፋ በግላጭ ይሄደ ያለ ድርጅት ነው። ቅድም ደተቀሰው በባዕዴን በኩልም ትንሽ ጥንፎችን የማራገብ ሁኔታ እንዳልሽው የታየ ነገር አለ። በደቡብ ምንዱ ገና ሽንሽሮች ተደርገው የተረጋጋ አይመስለኝም በየደቡብ ፓርቲም በኩል። ስለዚህ ኢህአዴግ እንግዲህ በእኛ ሀገር ፓርቲ መንግስትን ሙሉ በሙሉ የተቆጣጠረበት ሁኔታ ነው ያለው። ፓርቲው ህብረተሰቡንም የተቆጣጠረበት ሁኔታ ነበር። ገዢ ፓርቲ ሲታመም መንግስት ይታመማል፣ ህብረተሰቡ ይታመማል። በጣም አፋኝ ፓርቲ ስለነበር ማለት ነው። ትልቅ ችግር ነው ይሄ ደግሞ እንዲሁ በቀላሉ መታየት ያለበት አይመስለኝም። ሁለተኛ እነዚህ የህዝቦች ሰብአዊ መብት ጥሰቶች በጣም ከፍ ብለዋል። እንግዲህ ካሁን በፊት እንደምናስታውሰው በኦሮሚያና በሶማሌ መካከል የተደረገው ግጭት 1 ሚሊዮን ህዝብ ተፈናቅሏል። በሌሎችም በአማራ የትግራይ ተወላጆች ከ10000 ከ12000 በላይ ተፈናቅለዋል። በቤንሻንጉል የአማራ ተወላጆች አሁንም እየተፈናቀሉ ነው። በኦሮሚያ የአማራ ተወላጆች እየተፈናቀሉ ነው። በደቡብ የኦሮሚያ ተወላጆች እየተፈናቀሉ አሁንም። በጣም ትልቁ የሚባለው ደግሞ ይሄ በጌዲዮና በጉጂ መካከለ የተደረገው 800000 ህዝብን ያፈናቀለ። እነዚህ ከፍተኛ ሰው ቀውሶች ናቸው። ዝም ብለን ማየትም መስማትም ያለብን አይመስለኝም። ሶስተኛው ነገር ፖለቲካው ህዝቡ ካነሳው ጥያቄ እያፈነገጠ ነው። ቅድም ልጆች ያነሳው ነገር አለ። የህዝቡ ጥያቄ መሰረታዊ የሰብአዊ መብት ጥያቄዎች፣ መሰረታዊ የዲሞክራሲያዊ መብቶች፣ የፍትህ ጥያቄዎች፣ የስራ አጥነት ጥያቄዎች፣ መሰረታዊ ነገሮች ተነስተዋል ካሁን በፊት። እነዚህ ገና ለነዚህ የሚሆን መስ ሳይበጅ የተካረረ ፖለቲካ ነው በሁሉም እየተካሄደ ያለው። በትግራይ የተካረረው ህወሓት መደበቂያ ሊያደርግ እየፈለገ ያለው የትግራይ ብሔርተኝነትን አንስቶ ነው። በአማራ ክልልም ገዥም ይሁን ሌሎች ያነሱት ያለው ይሄ የተካረረ ፖለቲካ ነው። በኦሮሚያም ቅድም ያነሳሽ ሆነ ግን ሌሎችም ጉዳይ ይሄ ትልቅ ቦታ እየተሰጠው ነው ያለው እና ይሄ ጉዳይ አገራችንን ወደፊት ሊወስዳት ነው። እንዲሁ እያየን ችግር ውስጥ እንዳንገባም ትልቅ ጥንቃቄ የሚያስፈልገው ነው። ከእንግዲህ እስቲ ቆም ብለን እነዚህ መሰረታዊ ነገሮች አይተን የሀገራችን መፍትሄ ጋራ እይታና የጋራ ፍኖተ ካርታ የሚኖርበት ሁኔታ ላይ መወያየት አለብን መሰለኝ።
ዶክተር መሀሪ
እንደተባለው እንግዲህ ባለፉት 3 ወራት ሰላም ተፈጥሯል፣ መረጋጋት መጥቷል ሲባል ከአዲስ አበባና አካባቢው አንጻር እየታየ ነው እየመሰለኝ ያለው። ምክንያቱም ከ3 ወር በፊት አዲስ አበባ በ4ና በ5 ማዕዘን ተከባ ነበር ስትናጥ የነበረችውና ግጭትና አለመረጋጋቱ ከአዲስ አበባ ራቅ ሲል ብዙ ጊዜ ሰው የእፎይታ አይነት ስሜት የያዘ ይመስላል እንጂ ይሄ አሁን ያለንበት ሰላም አስተማማኝ ሰላም አይመስለኝም። ሁለቱም ተወያዮች እንደገለጹት በተለያዩ ሀገሪቱ አቅጣጫዎች የህዝብ መፈናቀልና ግጭት አለ። ቀደም ብሎ በ3 አመቱ ጊዜ ውስጥ ግጭት ያልነበረባቸው እንደ ደቡብ ክልል አይነቶቹ አሁን አዲስ የግጭት መናኸሪያ ሆነዋል። የኦሮሚያና የጌዲዮ ያለው እንዳለ ነው። ቤንሻንጉል አካባቢም ተመሳሳይ ግጭት ነበር። አማራ ክልል የትግራይ ተወላጆች የሚያጋጥማቸውን ነገር ብዙ ጊዜ ሚዲያዎች ስለማይዘግቡት ነው እንጂ ያም አካባቢ የመጨናነቅ ነገር ያለ ጉዳይ ነው። አሁን ደግሞ ይሄ በኦሮሚያ አካባቢ ያለ ነገር የኦነግ እየተስፋፋ መምጣት እሱም ወደ ግጭት ማምራቱ የሚቀር አይመስልም። ስለዚህ በአጠቃላይ ሲታይ ከሰላም አንጻር ችግሮቹ አሁንም እንዳሉ ነው። እንደተባለው ኢህአዴግን በውስጡ ምንም እንኳን አስሬ የአመለካከት አንድነት ይዘን ወጥተናል ከእንግዲህ በኋላ ተባብረን እንሰራለን እያሉ በየመድረኩ ቢነግሩም ቢሞክሩም አሁን ግን ገሀድ በወጣ መልኩ የተለያየ አመለካከት እንዳላቸው ብቻ ሳይሆን በጣም የወረደና የመበሻሸቅ አይነት ነገር የገቡ አይነት ነው የሚመስለው። ቅድም አቶ ገብሩ እንደገለጸው ፓርቲ ብቻ ሳይሆን ገዢ ፓርቲም ስለነበረ ፓርቲና መንግስትም የተተረማመሰ ስለነበረ በክልል መንግስታትም አካባቢ ይሄ እነሱ ልዩነት ሰፊ ኢምፓክት ነው እየፈጠረ ያለው። ማን እንደሚመስለኝ ይሄ ጉዳይ ከቁጥጥር ውጭ ሳይወጣ እስካሁን ጠቅላይ ሚኒስትሩ ብዙ ቦታ ሄደዋል፣ ብዙ ግንኙነት አካሂደዋል፣ ብዙ የህብረተሰብ ክፍል አነጋግረዋል። የተቃዋሚ ፓርቲ የተፎካካሪ ፓርቲ አባላትን ግን ከራስ ግምጃ ውጭ እንዲሉ የታሰበበትና ጊዜ የሚወስድ የከሰለ ውይይት የተካሄደ አይመስለኝም። አገር ውስጥ የነበሩ ተፎካካሪዎች አሉ፣ ከውጭም በግምጃ የገቡ ተፎካካሪዎች አሉ። ስለዚህ ቶሎ ከነሱ ጋር ቁጭ ተብሎ ውይይት መደረግ አግጣጫዎች ማመላከትና በኃላፊነት ስሜት አገሪቱን በተረጋጋና ታምንገራገች የምንሻገርበት መንገድ ካልተፈለገ በቀር ሁኔታው ከቁጥጥር ውጭ የመሄድ እድልም ያለው ይመስላል። ዘንዳልችው የደብረ ማርቆስ ያጋጠመውን ጉዳይ እንዲህ የስራ አካልበኝነት ምልክት ነው የሚመስለኝ። አንድ ነባር የብአዴን ባለስልጣን አሉ ተብሎ ወደ ማሰርና ወደ መደብደብ ለመሄድ ነው የተፈለገውና ከዚህ በላይ ስራ አካልበኝነት አለ አይመስለኝም። ዶክተር አብይም ብዙ ጥሩ ነገር የሚሰሩትን ያህል አልፎ አልፎ ደግሞ የሚሰሩ ስህተቶች እርግጥ ስለ ጥሩ ነገራቸው ብዙ ስለሚነገር ያ በማይነገሩበት ነገር ብንናገር ነው ጥሩ የሚሆነው። ቅድም ያነሳሽ ወጣቶችን ችግር ልዩት ሰዎች ተከታተሉ የሚለው መልእክት ውጤታ ተገኛ ነው። አንደኛ ማንኛውም ኢትዮጵያዊ ከቦታ ቦታ የመዘዋወር የመስራት መብት አለው ብለው በተከራከሩበት አንደበት ችግር ልዩት ማለት ከዋናው ቦታ ወጥቶ የሚሄድ ነው። ስለዚህ ችግር ልዩትነት አይቀርም ማለት ነው እንደዚህ አይነት መብት ባለበት ሁኔታ። ሁለተኛ ለጸጥታ ኃይሎች አስፈላጊ ክትትል አድርጉ እንደማለት ጉዳዩም አስፈላጊ ከሆነ በዛ መልኩ ለወጣቶች እርምጃ ውሰዱ ማለት የደብረ ማርቆስም እርምጃ ከዚህ መልእክት ጋር ተነጻጽሮና ተያይዞ መታየት ያለበት ነው የሚመስለኝ። እና ወደ ስርዓት አልበኝነትና ወደ ቪጅላንት አይነት አሰራር እንዳያስገባን የጸጥታ ችግሮች ካሉብን በጸጥታ ኃይሎች ብቻ የምንከታተልበትና የምንቆጣጠርበት መንገድ እንዲፈጠር መግለጽና መምከር ይገባል እንጂ ወጣቱን ባገኘኸው አስፈላጊውን ክትትልና እርምጃ ውሰድ የሚባል ከሆነ ወደ ደርግ ስርዓት እንዳይወስደን በጣም የሚያሰጋ ነገር ነው የሚመስለኝ። እና ከዚህ አንጻር ቶሎ ቁጭ ብሎ መምከር መወያየት የሚያስፈልግ ይመስለኛል።
ለዚህ ነው እንግዲህ እነዚህን ነጥቦች በአሁኑ ጊዜ ኢፎሪያ ነው ያለው፣ ደስታ ነው ያለው፣ ጥሩ ጥሩ ነገር ነው የሚነገረው። ስለ ጥሩ ነገር አድምቆ ማቅረቡ በጣም ጥሩ ነው። ህሊና ያላቸው ሰዎችና ጋዜጠኞች፣ ምሁራን ተግባር ደግሞ የጎደለውስ ምንድን ነው ብሎ ህዝቡ እንዲያየው ማድረግ ነው። እና ለዚህ ነው ጥያቄውን ያነሳሁት። አቶ ልደቱ፣
አሁን እንግዲህ ምንድነው አጠቃላይ አሁን መታወቅ ያለበት አሁን ሁለቱም ተወያዮች እኔንም ጨምሮ አንዳንድ ትችቶች፣ ስጋቶች እንዳሉ እያቀረብን ነው። አንዱ ግምት ውስጥ መግባት ያለበት ይህን የምናቀርበው አሁን የተፈጠረውን የህዝብ ስሜት፣ የለውጥ ስሜት፣ የለውጥ ፍላጎት ለመጉዳት እንዳልሆነ መታሰብ አለበት። ትችት ካልቀረበ፣ ጥንቃቄ እንዲደረግ እንዲህ አይነት ሀሳብ ካልተጠቆመ፣ ስጋቶች ካልተጠቆሙ ሄዶ ሄዶ ችግር ይገጥመዋል ከሚል ስጋት ነው ከጉጉት መሆኑ መታወቅ አለበት። አንዱ ይሄ ነው። ሁለተኛው መሰረታዊ ነገር ምንድን ነው? እንደዚህ አይነት የለውጥ ሂደት ውስጥ ከገባን ለውጡን በምን መልኩ ነው ማካሄድ ያለብን? በአንድ በኩል ለውጡን ውስጥ ማካሄድ ያለበት ማን ነው የሚሉት ሁለት ጥያቄዎች መሰረታዊ ናቸው። ይህን መመለስ ስላልቻል ይመስለኛል አሁን እንዲህ አይነት ችግር ውስጥ እየገባን ያለ ነው። አንደኛው ነገር ለውጡ መካሄድ ያለበት በእኔ እምነት በሰለጠነ መንገድ፣ በሰላማዊ መንገድ፣ በዲሞክራሲያዊ መንገድ፣ በውይይትና በድርድር ነው። አሁን ግን አብዮታዊና ዘመቻዊ መሰል ጉዳዮች አገሪቱን ትንሽ እያጠቋት ይመስላሉ። በተለይ የፖለቲካ ድርጅቶችና መሪዎች ከዚህ ነገር ርቀው ተከል ብለው ሁኔታውን በውይይትና በምክክር ብቻ በድርድር ብቻ የመፍታት አቅጣጫ ውስጥ መግባት አለብን። ሁለተኛው ማን ነው ይሄን ማድረግ ያለበት የሚለውም መመለስ አለበት። አሁን ኢህአዴግ ብቻውን ነው ይሄን ነገር እያደረገ ያለው። ተጨባጭ የሆነ ነገር ውስጥ አልተገባም። ሌሎቹም የዚህ ሂደት ተጋሪዎች እንዲሆኑ ቅድም እንደተነገረው ተቃዋሚ ፓርቲዎች ራትም ከሌሎች የህብረተሰብ ክፍሎች ጋር አብረን ተጋበዝን እንጂ እንደ ተቃዋሚ ጎራ እስካሁን ድረስ ከዶክተር አብይ ጋር የተደረገ ግንኙነት ንግግርም የለም። ይሄ ችግር መፈታት ካለበት ከዚህ በኋላ አሳታፊ መሆን አለበት። ሁሉም የህብረተሰብ ክፍል ወኪሎች ተሳታፊ የሚሆኑበት ተቋማዊና ህጋዊ ይዘት መፈጠር አለበት። ኢህአዴግ ብቻውን እፈጥረዋለሁ ካለ የትም አይደርስም። አሁን እንደምናየው ዶክተር አብይ የኢህአዴግም ሊቀመንበር፣ የመንግስትም ጠቅላይ ሚኒስትር፣ የተቃዋሚ ጎራ መሪም ሆነው ሊቀጥሉ አይችሉም። እንደዚህ አይነት ሁኔታ አሁን እየታየ ያለ አሁን ያለውን የለውጥ ሂደት የሚደግፍን አስተሳሰብ ብቻ ሳይሆን እሚተች አስተሳሰብን ማቅረብ አለባቸው። ከዛ ነው ህዝብና ሀገር የሚጠቀሙ ብዬ አምናለሁ።
እንግዲህ አቶ ልደቱ አያሌው፣ ዶክተር መሐሪ ረዳኢ፣ አቶ ገብሩ አስራት ለሰጣችሁን ሰፊ ማብራሪያ በጣም እናመሰግናለን።